የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥቅምት 24 2017 ዓ.ም ዝግጅታችን ጀመረ።
ዩናይትድ ስቴትስ ከሁለት ቀናት በኋላ 47ኛውን የአሜሪካ ፕሬዝደንት ትመርጣለች።
አንድ ሰው አሜሪካን ሀገር ከመጣ በኋላ በፈለገው ጊዜ ነበረ የጥገኝነት የአሳይለም ማመልከቻ የሚያመለክተው። 1996 ህግ አንድ አመት በመጣ በአንድ አመት ውስጥ የአሳይለም ማመልከቻ እንዲያመለክት፣ ወንጀሎች የፈጸሙ ሰዎች ግሪን ካርድም ኖራቸውም አልኖራቸውም እንዲባረሩ ያዘዘው ህግ የወጣበት ህግ ቢኖር 1996 ነው ማለት ነው።
የሰማችኋቸው የህግ ጠበቃና አማካሪ የሆኑትን አቶ ፍጹም አቻሜለህ ነው። በአሜሪካ እየተካሄደ ባለው ምርጫ የስደተኞች ፖሊሲ ለትውልደ ኢትዮጵያ አሜሪካውያን ምን ያክል ያሳስባቸዋል የሚለውን ጉዳይ በስፋት እንመለከታለን።
በአካባቢያችን ባሉ ምርጫዎች መሳተፍ እንችላለን፣ በጣም እንደው በትንሽ እንኳን የስኩል ቦርድ አባል መሆን መሳተፍ እንችላለን ማለት ነው። ስለዚህ መራጭነት ብቻም ሳይሆን ተመራጭም እስከ መሆን ድረስ መሄድ መቻል አለበት። የኛው ኮሚ
አሁን ደግሞ የሰማችኋቸው ዩኤስ አፍሪካ የተሰኘው ተቋም ፕሬዚደንት የሆኑት ዶክተር ታዲዮስ በላይን ነው። በዩናይትድ ስቴትስ ምርጫ ድምጽ የማይሰጡ መራጮችን የተመለከተ መሰናዶ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጥቅምት 24 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ሲሆን ግርማ ናት። ዛሬ የመስታወት መሰናዷችን ማክሰኞ የሚካሄደውን የዩናይትድ ስቴትስ ምርጫ በማስመልከት ልዩ ጥንቅር ነው ያሰናዳው። ምርጫውን የሚመለከቱ የተለያዩ መረጃዎችን ወደ እናንተ እናደርሳለን።
እንደተለመደው ዘና የሚያደርጉ ሙዚቃዎችም ይኖሩናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። የፕሪቶሪያው ስምምነት ሁለተኛ ዓመቱን ያዘ። የትግራይ ክልል አመራሮች ከኢትዮጵያ መንግስት ጋር በፕሪቶሪያ የተደረገው የተኩስ አቁም ስምምነት ላይ የሰፈሩ ቁልፍ ጉዳዮች በመንግስት በኩል እስካሁን ድረስ ተፈጻሚ አልሆነም አሉ። የክልሉ ፕሬዝዳንት አቶ ጌታቸው ረዳ ስምምነቱን ተፈጻሚ አለማድረግ በኢትዮጵያ ብሎም በቀጠናው ሊንሰራፋ የሚችል ያሉትን አሉታዊ ውጤት እንደሚያስከትል ተናግረዋል። ህገ መንግስታዊ እውቅና የተሰጣቸውን የትግራይ ግዛቶች ወደ ነበሩ በመመለስ ላይ እንብዛም ለውጥ አልታየም። መላው ምዕራብ ትግራይ አሁንም በአማራ ኃይሎች ቁጥጥር ስር ሲሆን፣ በአንጻሩ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በአሰቃቂ ሁኔታ ውስጥ ይገኛሉ በማለት በኤክስ ማህበራዊ ድረገጻቸው ላይ ትላንት ቅዳሜ አስፍረዋል። አቶ ጌታቸው ረዳ አክለውም የኤርትራ ኃይሎች በሰሜን ምዕራብና በምስራቅ ትግራይ የያዟቸውን አንዳንድ ስፍራዎች መያዛቸውን ቀጥለዋል። በእነዚህ አካባቢዎችም በሰዎች ላይ ግፍ መፈጸሙ የተለመደ ነው ብለዋል። በዚህ ምክንያት በመቶ ሺዎች የሚቆጠሩ የትግራይ ተወላጆች በማይታሰብ አስከፊ ሁኔታ ውስጥ በሀገር ውስጥ ተፈናቃይ መጠለያ ካምፖች ውስጥ እየማቀቁ ይገኛሉ ሲሉ ተናግረዋል። በጉዳዩ ላይ ምላሽ እንዲሰጡ የአማራ ክልል ቃል አቀባይ አቶ መንገሻ ፈንታውን ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ መንግስት ለአቶ ጌታቸው ረዳ አስተያየት በቀጥታ ምላሽ አልሰጠም። ይሁን እንጂ የፕሪቶሪያው የተኩስ አቁም ስምምነትን በተመለከተ ባወጣው መግለጫ መንግስት አወዛጋቢ አካባቢዎች ብሎ በሚጠራቸው ምዕራባዊ ትግራይ ዙሪያ ውሳኔ ለመስጠት የአካባቢው ተወላጆች የራሳቸውን እድል በራሳቸው እንዲወስኑ መሻቱን አስታውቋል። በሌላ በኩል ኤርትራ ሰራዊቶቿ በትግራይ ክልል ውስጥ እንደማይገኙ አስታውቃለች። ለእነዚህ የውሸትና አሳሳች ውንጀላዎች ከረጅም ጊዜ በፊት ምላሽ ሰጥተናል በማለት የኤርትራው የመረጃ ሚኒስትር የማነ ገብረ መስቀል ዛሬ እሁድ ተናግረዋል። ሰሜናዊና ምስራቃዊ ትግራይ ተብለው እየተጠቀሱ ያሉት ባድሜና ሌሎች የኤርትራ ሉዓላዊ ግዛቶች ሲሆኑ በኢትዮ ኤርትራ የድንበር ኮሚሽን በኩል የኤርትራ ሉዓላዊ ግዛት ተብለው የተካተቱ ዓለም አቀፍ ሕግን በመጣስ ለ20 ዓመታት ያህል በወረራ ተይዘው የቆዩ ስፍራዎች ናቸው በማለት ለአሜሪካ ድምጽ ተናግረዋል። በሌላ በኩል አቶ ጌታቸው ረዳ የፕሪቶሪያው የተኩስ አቁም ስምምነት በትግራይ ክልል ላለፉት 2 ዓመታት ሰላምን በማምጣት ውጤታማ ሆኗል ሲሉም ተናግረዋል። አያይዞም የኢትዮጵያ መንግስት የባንክ፣ የቴሌኮሙኒኬሽን፣ የምድርና የአየር መጓጓዣ አገልግሎቶችን በመመለሱ ረገድ እርምጃዎች መውሰዱን ገልጸዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የኢትዮጵያ መንግስት በተሳለጠ መልኩ በግጭት ምክንያት የተፈናቀሉ የትግራይ ክልል ዜጎች ወደ መኖሪያ ቀያቸው እንዲመለሱ እንዲያደርግ ጠይቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የፕሪቶሪያውን የተኩስ አቁም ስምምነት ሁለተኛ ዓመት መታሰቢያ በማስመልከት ባወጣው መግለጫ መንግስት ከትግራይ ክልል ከሀገሪቱ ሰራዊት ውጭ ያሉ ኃይሎችን በሙሉ እንዲያስወጣ አሳስቧል። በጎርጎሮሳውያኑ ህዳር 2 2022 በኢትዮጵያ መንግስትና በትግራይ ኃይሎች መካከል በፕሪቶሪያ የተደረገው የተኩስ አቁም ስምምነት በዋናነት በትግራይ ክልል የመሳሪያ ድምጾች ጸጥ ብሏል፣ የቆሙ አገልግሎቶች በድጋሚ ተጀምረዋል፣ የሀገር ውስጥ ተፈናቃዮችም ተመልሰዋል በማለት ሂደቱን በመልካም ተቀብለዋለች በማለት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አስታውቋል። የኦሮሞ ነጻነት ተዋጊዎች በፈጸሙት ጥቃት የሰሜን ሸዋ ዞን ባለስልጣን ተገደሉ። በኢትዮጵያ በሰሜን ሸዋ ዞን ባለስልጣናት አርብ ዕለት በተፈጸመ ጥቃት አንድ የአካባቢው ባለስልጣን መገደላቸውን አስታውቀዋል። ባለስልጣናቱ የውጫሌ ወረዳ ዋና አስተዳዳሪ አቶ ንጉሴ ኮሩ ጉርሙ በታጠቁ ኃይሎች መገደላቸውን አስታውቀዋል። የግድያው ዜና በአካባቢው የብልጽግና ፓርቲ የፌስቡክ ገጽ ላይ ነው የሰፈረው። መግለጫው አቶ ንጉሴ የተገደሉት በካራ አካባቢ ያለውን የጸጥታ ሁኔታ ለመጎብኘት በተንቀሳቀሱበት ወቅት ነው በማለት አስፍሯል። ፓርቲው የኦሮሞ ነጻነት ሰራዊት ኦነግን ለጥቃቱ ተጠያቂ አድርጓል። በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተፈጠረ ግጭት ሌሎች በርካታ ሰዎች መቁሰላቸውና መገደላቸውን የሚያመላክቱ ዘገባዎች አሉ። አቶ ንጉሴ የህዝብ ፍላጎትና ጥቅምን ለማስከበር ቁርጠኝነት የነበራቸውና በህዝብ ዘንድ ተወዳጅ የነበሩ በከፍተኛ ፍላጎት ህዝባቸውን የመሩ ናቸው በማለት የፓርቲው መግለጫ አስፍሯል። የአሜሪካ ድምጽ የውጫሌ ዞን የአካባቢ አመራሮችና ከሰሜን ሸዋ አመራሮችን አግኝቶ ለማነጋገር ያደረገው ጥረት ለዛሬ አልተሳካም። የኦሮሞ ነጻነት ሰራዊት አማካሪ የሆኑት ጅሬኝ ጉዴታ በውጫሌ ወረዳ የተደረገው ጥቃት በኦነግ መፈጸሙን ለአሜሪካ ድምጽ ተናግረዋል። ይሁን እንጂ በጥቃቱ እስካሁን ድረስ ምን ያክል ሰዎች እንደተገደሉ አላስታወቁም። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ቱርክ ከአፍሪካ ጋር ግንኙነቷን በማጥበቅ ላይ ትገኛለች። ዛሬ እሁድ በጅቡቲ እየተካሄደ ባለው የቱርክ አፍሪካ የመሪዎች ጉባኤ ላይ ቱርክ ከአፍሪካ ጋር ያላትን ግንኙነት ለማጠናከርና ፍልስጤማውያንን በዲፕሎማሲ ለመደገፍ ጥሪ አድርጋለች። ሀገሪቱ ባለፉት ቅርብ ዓመታት በከፍተኛ ሁኔታ በአፍሪካ መዋለ ንዋይ እያፈሰሰች ሲሆን የቱርኩ መሪ ረጅብ ጣይብ ኤርዶዋንም ስልጣን ላይ በቆዩባቸው 10 ዓመታት በ31 የአፍሪካ ሀገራት 50 የሚደርሱ ጉብኝቶችን አድርገዋል። በአሁን ሰዓት በጅቡቲ እየተካሄደ በሚገኘው የቱርክ አፍሪካ የመሪዎች ጉባኤ ላይም አንጎላ፣ ቻድ፣ ኮሞሮስ፣ ኮንጎ ሪፐብሊክ፣ ግብጽ፣ ኢኳቶሪያል ጊኒ፣ ጋና፣ ሞሪታንያ፣ ናይጄሪያ፣ ደቡብ ሱዳን፣ ዛምቢያና ዚምባብዌን ጨምሮ 14 የአፍሪካ ሀገራት እየተሳተፉ ይገኛሉ። በጉባኤ ላይ የተሳተፉት የቱርኩ የውጭ ጉዳይ ሚኒስትር ሀገራቸው ከአፍሪካ ጋር በምታደርገው የንግድ ልውውጥ ባለፈው የጎርጎሮሳውያኑ ዓመት 35 ቢሊዮን ዶላር እንደነበረ ገልጸው ሀገራቸው በአፍሪካ ላይ በቀጥታ የምታፈሰው መዋለ ንዋይም 7 ቢሊዮን ዶላር ደርሷል በማለት ተናግረዋል። በተጨማሪም ቱርክ በሰሃራ በስተደቡብ ባሉ ሀገራት የታጠቁ ኃይሎችን በማሰልጠንና መሳሪያ በማስታጠቅ በአህጉሪቱ አራተኛዋ ተጽዕኖ ፈጣሪ ሀገር ሆናለች። ባለፉት ቅርብ ወራትም በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለማስታረቅ እንዲሁም በኒጀር የማዕድን ስምምነት ውሎችን እንዲካሄዱ ማገዟ ይታወሳል። ቀጣዩ የቱርክ አፍሪካ ጉባኤም በጎርጎሮሳውያኑ 2026 እንደሚደረግ ተገልጿል። በመጨረሻም የአሜሪካ B-52 ቦምብ ጣይ አውሮፕላኖች መካከለኛ ምስራቅ ገቡ። ኢራን በአሜሪካና በእስራኤል ላይ ከፈጸመችው ዛቻ አንድ ቀን በኋላ ትላንት ቅዳሜ የአሜሪካ B-52 ቦምብ ጣይ አውሮፕላኖች ወደ መካከለኛው ምስራቅ መድረሳቸውን የዩናይትድ ስቴትስ ጦር አስታውቋል። የመካከለኛ ምስራቅና አካባቢው የዩናይትድ ስቴትስ ማዕከላዊ እዝ ፈንጂ ጣይ አውሮፕላኖቹ ከሚኖ የአየር ኃይል 5ኛ ክንፍ ደርሷል በማለት በማህበራዊ ድረገጹ ላይ አስፍሯል። የፔንታገን ቃል አቀባይ ሜጀር ጀነራል ፓት ራይደር ኢራን አጋሮቿ ወይም በአካባቢው ያሉት ደጋፊዎቿ አሜሪካውያን ሰራተኞችን ወይም ፍላጎቶችን ለማጥቃት ይህንን ጊዜ ይጠቀሙበታል ያሉ ሲሆን አያይዞም ዩናይትድ ስቴትስ ህዝቦቿን ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ትቆዩ ዘንድ ጋብዛለሁ። ኤደን ገረሙ ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥቅምት 24 2017 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ቀደም ብለን እንዳስተዋወቅ ነው ዛሬ ማክሰኞ የሚካሄደውን የ2024 አሜሪካ ምርጫ የሚመለከቱ ልዩ ልዩ ዘገባዎችን ነው ወደ እናንተ የምናደርሰው። በቀጥታ ወደ እሱ ከማለፋችን በፊት ግን እንደተለመደው ዝግጅታችንን በሙዚቃ እንጀምራለን።
ልክ ነው። ትንሽ ቆየት ያሉ ለስላሳ ዜማዎችን ነው ለዛሬ ያዘጋጀነው። ስለዚህ ከሄለን በርሄ ሙዚቃዎች መካከል የህልሜ ጓደኛ ያለች በተጫወተችው ዜማ ዝግጅታችንን ጀምር። ከመስታወት ጋር መልካም ቆይታ።
ሄለን በርሄ የህልሜ ጓደኛ ሙዚቃ ነው ተከታትለን የተመለስ ነው። አሁን በቀጥታ የዩናይትድ ስቴትስን ምርጫ አስመልክተን ካሰናዳናቸው ውስጥ ቀዳሚ ወደ ሆነው ዘገባ እንለፍ።
የስደተኞች ጉዳይ ለትውልደ ኢትዮጵያ አሜሪካዊ መራጮች ምን ያክል ቁልፍ ጉዳይ ነው የሚለውን ይመለከታል።
ከሁለት ቀናት በኋላ በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ መራጮች ትኩረት ከሚሰጡባቸው ቁልፍ ጉዳዮች አንዱ የስደተኞች ጉዳይ ነው። የአሜሪካ ድምጽ ያነጋገራቸው የሪፐብሊካን ፓርቲ ደጋፊዎች ወደ አሜሪካ የሚገቡ ህገወጥ ስደተኞች ቁጥር የሚያሳስባቸው ሲሆን፣ የዲሞክራት ፓርቲ ደጋፊዎች ደግሞ ስደተኞች ህጋዊ በሆነ መንገድ የሚኖሩበት መንገድ እንዲመቻች ይፈልጋሉ።
ስምኝሽ፣ እንግዲህ አንቺ በዘንድሮ ምርጫ ድምጻቸውን የሚሰጡ ትውልደ ኢትዮጵያውያንና ጉዳዩ የሚመለከታቸውን ባለሙያዎች አነጋግረሽ የአሜሪካ የስደተኞች ፖሊሲ ጉዳይ በዘንድሮ ምርጫ ለምን ወሳኝ እንደሆነ ጠየቀሻቸዋል። በቀጥታ ወደ አዘጋጀሽው ዘገባ እንለፍ።
መኳንንት መኩሪያ ወደ አሜሪካ የመጣው እንደ አውሮፓውያን አቆጣጠር በ2008 ነው። ያለፉትን 16 ዓመታት በቺካጎ ግዛት ኤሊኖስ ከተማ ሲኖር ታዲያ አይቶት የማያውቀውን ከፍተኛ ቁጥር ያለው ህገወጥ ስደተኛ ባለፉት 4 ዓመታት ማየቱ እንዳስደነገጠው ይናገራል።
ቺካጎ ነው የምኖረው። እኔ ፐርሰናሊ ባይኔ ያየሁት ከኮቪድ በኋላ በጣም ከፍተኛ የሆነ የስደተኛ መጥቶ ልክ አገር ቤት እንደምናየው ወይም ሌላ ሶስተኛ አገር ላይ እንደምናየው በየመንገዱ ሰዎቹ በየግሮሰሪው በየጋስ ስቴሽኑ አሜሪካ ውስጥ አለ ብለሽ ማትጠብቂ አይነት ነገር ህጻናትን ይዘው ሲለምኑ ምናምን ታያለሽ። እንዚህ አይነት ነገር አልነበረም። እኔ እንግዲህ በትራምፕም ጊዜ አልነበረም፣ በኦባማም ጊዜ ያን ያህል አላየሁም። ግን ዘ ላስት 3-4 ይርስ ያንን ያየ ነው። እና ይሄ ዝም ብሎ ቦርደር እየከፈቱ እያስገቡ መልሶ የመኪና ስርቆ የተለያዩ ወንጀሎች ሲፈጸሙ እናያለን።
በዚህ ምክንያት መኳንንት ሁለት ሳምንት ቀደም ብሎ ድምፁን ለሪፐብሊካኑ ተፎካካሪ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሰጥቷል።
ወስኛለሁ አክቹሊ መርጫለሁ። መርቤ ቦቲን በፖስት በሜል ላይ መረጥኩኝ። የመረጥኩት ትራምፕ ነው። ጥርጣሬ አልነበረኝም ትራምፕ እንደመረጥ።
የስደተኝነት ጉዳይ የትራምፕ የምርጫ ዘመቻ ቁልፍ አካል ነው። የባይደን አስተዳደርንና የዘንድሮ ምርጫ ተቀናቃኛቸውን ምክትል ፕሬዚዳንት ካማላ ሃሪስንም በስተደቡብ ያለውን ድንበር ባለማስከበር የስደተኛ አስተዳደር ስርዓቱ ከቁጥጥር ውጪ እንዲሆንና ወንጀለኞች ወደ ሀገሪቱ ዘልቀው እንዲገቡ በማድረግ ይከሷቸዋል። ያለፉትን 40 ዓመታት በዩናይትድ ስቴትስ ፔንሲልቫኒያ ግዛት የኖሩትና ለዲሞክራቲክ ፓርቲ ድጋፋቸውን የሚሰጡት ዮም ፍስሐ ግን ይህን ክስ አይቀበሉትም። እንዲያውም በተቃራኒው የቀድሞ ፕሬዝዳንት ዶናልድ ትራምፕ ለስደተኞች ከፍተኛ ንቀት አላቸው ይላሉ።
እዚህ የመጡትን ኢሊጋል ኢሚግራንቶችን ህጉን የጣሱና ሀገራቸው ወንጀለኞች መሆናቸው ከታወቀ አባርራለሁ ነው የሚለው። ካማላ ሃሪስም ደግሞ የተለየ አይደለም ከዚህ፣ እሷም አስቆማለሁ ነው የምትለው። ግን ልዩነቱ አብዛኛውን የትራምፕ አስተዳደር በጣም ስለ ስደተኞች በጣም መጥፎ የሆነ አነጋገር ይናገራል እና ይሄ በተለይ ህጋዊ ያልሆኑት ብቻ ሳይሆን ትውልዳችን ከአሜሪካ ውጭ ሆኖ እዚህ መተን የአሜሪካ ዜግነት ያገኘንን ሰዎች በሙሉ የሚያንቋሽሽ ነው። ይሄ ነው ትልቁ ችግር በትራምፕ በኩል እንጂ ፖሊሲያቸው ያን ያክል የተለያየ አይመስለኝም። ካማላ ሃሪስም ብዙ ከውጭ የሚመጡትን ሰዎች በህጋዊ መንገድ እንዲመጡ ነው የምንፈልገው።
ይህም በዩናይትድ ስቴትስ እና በኢትዮጵያ መካከል ያለውን ግንኙነት ለማጠናከር በሚሰራው የኢትዮጵያና አሜሪካ ህዝቦች ጉዳይ ኮሚቴ ውስጥ ያገለግላሉ። አሜሪካ ውስጥ የመኖሪያ ፈቃድ ሳያገኙ የሚኖሩ ስደተኞች ህጋዊ ፈቃድ እንዲያገኙም ይሟገታሉ።
ብዙ ኢትዮጵያኖች አሉ አሁን በመጣው በህጋዊ መንገድም መጡ አሉ፣ በህጋዊ ያልሆኑ መጡ አሉ። ግን በጣም ሰላማዊ ሆነው እዚህ ሀገር በሰላም የኖሩትን ለእነሱ ፈቃድ ማግኘት የሚቻልበትን፣ ስለዚህ ስለ ራሳችን በአካባቢው ሰላም የውጭ ግንኙነት እንዲሻሻል የሚያደርጉትን ተወዳዳሪዎች ማስመረጥ ነው የምንፈልገው፣ መምረጥ ነው የምንፈልገው።
የስደተኛ ጉዳይ የሃሪስ ምርጫ ዘመቻ ቁልፍ አካል ባይሆንም ባለፉት 4 ዓመታት ባይደን የተከተሉት ፖሊሲ የጥገኝነት ጠያቂዎች ቁጥር በፍጥነት ምላሽ እንዲያገኝና በህገወጥ መንገድ ድንበር አቋርጠው የሚገቡ ስደተኞች ቁጥር እንዲቀንስ ማድረጋቸውን ነው የሚገልጹት። ሃሪስ ከተመረጡ ይህ ሂደት የበለጠ እንዲፋጠን እንደሚያደርጉም አመልክተዋል። በሜሪላንድ ግዛት የሪፐብሊካን ፓርቲን ወክለው ለህግ መወሰኛ ምክር ቤት ተወዳድረው የነበሩት ላባን የማነ ስዩም ግን ባይደን ስልጣን ከያዙ ወዲህ ባሉት 4 ዓመታት ብቻ ከ6 እስከ 15 ሚሊዮን የሚሆኑ ህገወጥ ስደተኞች ወደ አሜሪካ ገብተዋል ብለው ይከራከራሉ።
ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያደረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከ6 እስከ 15 ሚሊዮን ሰው በ4 ዓመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም እና አሁን ትልቅ ችግር ፈጠረ ማለት ነው።
በዩናይትድ ስቴትስ ምክር ቤት የተወከሉት የሁለቱ ፓርቲ ተወካዮች ላለፉት 10 ዓመታት ሁሉን አቀፍ የስደተኞች ፖሊሲ ማሻሻያ ማጽደቅ አለመቻላቸው አሁን ለሚታየው ችግር ምክንያት መሆኑን ባለሙያዎች ይናገራሉ። ለመጨረሻ ጊዜ ማሻሻያ የተደረገው እንደ አውሮፓውያን አቆጣጠር በ1996 ሲሆን ከዛ ወዲህ የጥገኝነት ጥያቄዎችንና የድንበር ጉዳዮችን ለማስተናገድ ፕሬዝዳንቶች ማስፈጸሚያ ትዕዛዞችን ወይም ኤክስኪዩቲቭ ኦርደር እንደሚጠቀሙ በዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ የስደተኞችና ሌሎች ጉዳዮች ጠበቃ ሆነው የሚያገለግሉት አቶ ፍጹም አቻሜለ ያስረዳሉ።
ከ1996 በፊት አንድ ሰው አሜሪካን ሀገር ከመጣ በኋላ በፈለገው ጊዜ ነበረ የጥገኝነት የአሳይለም ማመልከቻ የሚያመለክቱ። የ1996 ህግ 1 ዓመት በመጣ በ1 ዓመት ውስጥ የአሳይለም አመልከቻ እንዲያመለክት፣ ወንጀሎች የፈጸሙ ሰዎች ግሪን ካርድም ኖራቸውም አልኖራቸውም እንዲባረሩ ያዘዘው በጣም ስትሪክቲቭ የሆነ ህግ የወጣበት ትልቅ ድራስቲክ ለውጥ የተደረገበት ህግ ቢኖር 1996 ነው ማለት ነው። ከዛ ወዲህ እንግዲህ ሪፐብሊካኖች በትራምፕ ጊዜ በተለይ አዳዲስ ሰዎችን ለማስገባት ቀርቶ ያሉትንም ለማስወጣት እንደውም ዜጋ የሆኑትን ሁሉ ዜግነት ለመንጠቅ ትልቅ እንቅስቃሴ ይደረግ ነበር። ሙስሊሞች ሁሉ እንዳይገቡ ሙስሊም ባን የሚባል ሁሉ የማዘጃ አውጥቶ ነበር ህግ ማውጣትን ባይችልም።
ዲሞክራት ፓርቲ አስተዳደር ላይ መኖሩ ለስደተኞች የተሻለ ነው የሚሉት አቶ ፍጹም በስደተኞች ዙሪያ ያለው አመለካከት በተለይ በምርጫ ወቅት በተለየ ሁኔታ ትኩረት የሚያገኝበትን ምክንያት ያስረዳሉ።
ዲሞክራቶች ኢሚግራንት ደረጃ የተሻለ ፖሊሲ ይዘው ነው የሚመጡት። እነሱ በመጡ ቁጥር ጉዳዮች ይፈጠናሉ። እነሱ በመጡ ቁጥር ከውጭ የሚመጡት ስደተኞች ቁጥር ይጨምራል። የዜግነት ፕሮሰሱ ይፈጥናል። ሪፐብሊካን ግን ያው ናቹራላይዝድ የሚሆኑ ሰዎች ለዴሞክራት ይመርጣሉ ብለው ስለሚያስቡ አንደኛ የተለያዩ ማዘጃዎችን በማውጣት መንገዶችን ይዘጋሉ። ኬዞች በፍጥነት እንዳይፈጸሙ ያደርጋሉ። በዚህ ምክንያት ነው አሁን የኢሚግሬሽን በተለይ አሁን ባለፉት 20 አመታት ከሌሎች ከኢኮኖሚው ከሀገሪቱ ሴኩሪቲ ከውጭ ፖሊሲ እና ከሌሎችም እኩል ኢሚግሬሽን አሁን በምርጫ ጊዜ ሚና ከሚጫወቱ ጉዳዮች አንዱ ሆኗል ማለት ነው።
አቶ ዮምም በማክሰኞ ምርጫ ድምጻቸውን በሚሰጡበት ወቅት ማረጋገጥ የሚፈልጉት ይህንን ነው።
ያመለከቱትን ህጋዊ ለመሆን ብዙ ጊዜ ፈጀባቸዋል። እስከ 10 አመት የቆዩ አሉ። ህጋዊ ሳይሆኑ የሚኖሩ አሉ። ግን ሰላማዊ ሰዎች ናቸው። በስራቸውም ጎበዞች ናቸው። እና እነኚህ ህጋዊነት እንዲሰጣቸው እኛ ሁላችን የምንፈልገው እሱን ነው።
በህጋዊ መንገድ አሜሪካዊ ዜግነት ማግኘቱን የሚገልጸው መኳንንት ግን ይህ አያሳስበውም። እንዲያውም ትራምፕ ስደተኞችን ይጠላሉ የሚለውን አመለካከት አይቀበለውም።
እኔ እንደሚባለው ትራምፕ እንደ ኢንዲቪዥዋልም ሆነ እንደ ሪፐብሊካን እንደ ፓርቲ ያን ያህል አንታይ ኢሚግራንት ናቸው ብዬ አላስብም። በፕሮፓጋንዳው በሚዲያው ዲሞክራቶች እንደሚያደርጉት ያን ያህል ናቸው ብዬ አላስብም። ምናልባት እንደሚባለውም ከትራምፕ ይልቅ ኦባማ የከፋ ነበረ ኢሚግራንቶች ላይ የሚባላል አይደል? ሪያሊቲውን ስናየው ምናምን። ግን ዞሮ ዞሮ ለእኔ በሬሲስት ናቸው ኦር ደግሞ ኢሚግራንቶች ላይ መጥፎ ናቸው የሚባለው ነገር የሚዲያውን ያክል አይመስለኝም። እኔም ፐርሰናሊ እንደ አንድ ኢሚግራንትም ያን ያህል አፌክት ያደርገኛል ብዬ አላስብም። ግን ኢሚግራንቶችን ሌጋል ያልሆኑ ኢሚግራንቶችን ዲፖርት እናደርጋለን የሚለው ነገር ብዙም ለእኔ አያስጨንቀኝም። ሌጋል ነኝ። ግን ደግሞ ህጉን ተከትሎ ማንኛውም ሰው ወደ ሀገር መምጣት ይችላል። ግን ህጋዊ መሆን አለባቸው የሚል አቋም እንዳላቸው ነው ለእኔ የምረዳው። እዚህ ላይ ደግሞ እኔ ተቃውሞ የለኝም።
በማክሰኞ ምርጫ ድምጻቸውን ለትራምፕ ለመስጠት የተዘጋጁት ላባንም አሜሪካ ውስጥ አለ የሚሉትን የስደተኛ ቀውስ መቅረፍ የሚችለው ሪፐብሊካን ፓርቲ የሚከተለው ፖሊሲ ነው ብለው ያምናሉ።
የመጀመሪያ ነገር ቦርደሩ በአንድ መዘጋት አለበት ማለት ነው። ስለዚህ ማንኛውም ስደተኛ የሚመጣ በሜክሲኮ ኬሱ ተጣርቶ ነው ወደ አሜሪካ የሚገባ ማለት ነው። የመጀመሪያ ነገር መደረግ ያለበት ይሄ ነው። ሁለተኛ ነገር እዚህ ያሉት ሰዎች ክሪሚናል ሬከርድ ያላቸው ሰዎች ደግሞ ተመልሶ ከሀገር እንዲወጡ ይደረጋል ማለት ነው። በፍጥነት ከሀገር እንዲወጡ።
ትራምፕ በስደተኞች ዙሪያ የሚከተሉት ፖሊሲ እንደ አውሮፓውያን አቆጣጠር በ2016 ወደ ዋይት ሀውስ እንዲገቡ ከረዳቸው ጉዳይ አንዱ ነበር። አሁንም ከተመረጡ ከፍተኛ ቁጥር ያላቸው ህገወጥ ስደተኞችን ከሀገር እንደሚያስወጡ ቃል ገብተዋል። ከህገ ወጥ ስደተኞች የሚወለዱ ልጆች ዜግነት እንዳያገኙ እንደሚያደርጉም ተናግረዋል። ሃሪስ በበኩላቸው ትራምፕ በስልጣን ላይ ያሉ በስደተኞች ዙሪያ ያወጧቸው ጠንካራ ህጎች ቤተሰቦችን የለያዩ እንደነበር በመግለጽ ይቃወሟቸዋል። በድንበር ላይ ያለውን ጫና ለመቀነስም ህጋዊ መንገዶችን እንደሚያሰፉ ገልጸዋል። ከሁለቱ ጮች ማን የበለጠ ድምጽ አግኝቶ ዋይት ሃውስን እንደሚቆጣጠር ግን ከማክሰኞ በኋላ የሚለይለት ይሆናል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሜሪካ የስደተኛ ፖሊሲ ጉዳይ በዘንድሮ ምርጫ ምን ያክል ወሳኝ ነው ስንል መራጮችና ባለሙያዎችን ያነጋገርንበትን ዘገባ ነበር የተከታተልነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው ወደ እናንተ ያደረስን ያለነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voamharic የፌስቡክ #voamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በዘንድሮ የአሜሪካ ምርጫ ላለመሳተፍ የወሰኑ መራጮችን ይመለከታል። በምርጫው ውስጥ ድምጽ አለመስጠት የሚኖረውን ተጽዕኖም ይቃኛል። ማክሰኞ በሚካሄደው የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዝዳንቶች እየመረጡና ለመምረጥ እየተዘጋጁ ያሉ ትውልደ ኢትዮጵያውያን ቢኖሩም አንዳንዶቹ ግን በዘንድሮ ምርጫ ላለመሳተፍም ወስነዋል። ለዚህ ደግሞ የተለያየ ምክንያት እንዳላቸው ይናገራሉ።
የህግ ባለሙያና ዩኤስ አፍሪካ የተሰኘው ተቋም ፕሬዝዳንት ዶክተር ታዲዮስ በላይ ግን ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋል ይላሉ። ባልደረባችን አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ተከታዩ ነው።
ትውልደ ኢትዮጵያውያን አሜሪካውያን ቀናቶች በቀሩት የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዝዳንቶች እየመረጡና ለመምረጥም እየተዘጋጁ ቢሆንም አንዳንዶች ግን በዘንድሮ ምርጫ ላለመሳተፍ ይወሰኑም አሉ። ለረጅም ዓመታት የሪፐብሊካን ፓርቲ በመምረጥ በመታወቀው ቴክሳስ የዳላስ አካባቢ ነዋሪ የሆኑት ናኦሚ ሲዩም እርሳቸው በሚኖርበት አካባቢ የሚገኙ የዲሞክራቲክ ፓርቲ ደጋፊዎች ሪፐብሊካን ማሸነፋቸው አይቀርም በሚል አስቀድመው በምርጫው ላለመሳተፍ የወሰኑ ስለመኖራቸው ይናገራሉ።
በኢሚግራንት ኮሚኒቲ መሀል ይሁን በማንኛውም ሰው መሀል ይሁን ኦልሬዲ ሪፐብሊካን ነን እና የኔ ምርጫ ምንም ልዩነት አያመጣም። አሁን ባለፈው በአንዳንድ ምርጫዎች ከ200,000 በታች ባነሰ ነው አንዳንድ ሰዎች የተመረጡት እዚህ ስቴት ውስጥ። ሎካል ሌቨልም ብትለው ስቴት ሌቨል ብትለው ለካንግረስ ለሰነት ብታየው ብዙ ጥናቶች ተደርገው አሁን ከ200,000 በታች ባለ ልዩነት ነው የተመረጡት አንዳንድ ሰዎች። እና ሁሉም ቢሳተፍ፣ ሁሉም ተምሮ፣ ሁሉም ኤጁኬት ተደርጎ ቢሳተፍ ከሪፐብሊካንነት ወደ ዴሞክራት ሊቀየርም ይችላል ያሉ ብዙ አሁን ጥናቶች ወጥተዋል።
የአሜሪካ ድምጽ በዚህ ጉዳይ በተለያዩ የአሜሪካ ግዛቶች የሚኖሩ ትውልደ ኢትዮጵያውያን አሜሪካውያንን ጠይቆ ሁለቱን እጩዎች የማይደግፉ መሆናቸውን ጨምሮ በተለያዩ ምክንያቶች እንደማይሳተፉ የገለጹ ሲሆን ድምጻቸውን ለመቀረጽ ፈቃደኛ ባለመሆናቸው ሀሳባቸውን ማሰማት አልቻልንም። የህግ ባለሙያና የአፍሪካ አሜሪካ ስትራቴጂያዊ ግንኙነት ማጠናከር ላይ የሚሰራው የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ በላይ በዚህ በምርጫ ያለመሳተፍ ውሳኔ አይስማሙም።
ይህ በጣም የተሳሳተ አመለካከት ነው። ምክንያቱም በዚህ ኢሌክሽን ላይ የፌዴራል ወይም ደግሞ የዚህ የፕሬዚደንሻል ካንዲዴቶችን ብቻ አይደለም የምናየው፣ እዛ ላይ የተለያዩ ሬሶች አሉ። ለምሳሌ ያን የሜየር ወይም የስኩል ቦርድ ወይም ደግሞ በየስቴቶቻቸው ተወካይ የሆኑ ሰዎች የሚወዳደሩበት ወቅት ነው። ስለዚህ የኛ ኮሚኒቲ ምናልባት ካሉት ካንዲዴቶች ጋር አሁን ላይ ደስተኛ ላይሆን ይችላል በፖሊሲዎቻቸው ወይም ደግሞ ከዚህ በፊት በሰሯቸው ስራዎች። ነገር ግን ይህን ኢሌክሽን ተከትሎ ወይም ታቆ የሚመጡ የተለያዩ ምርጫዎች አሉ። አሁን ቅድም እንዳልኩ የስኩል ቦርድ አለ፣ ለስቴት ረን የሚያደርጉ ሰዎች አሉ፣ ለከንቲባነት ፖዚሽን ረን የሚያደርጉ አሉ። ኤን ፕላስ ደግሞ የተለያዩ ሜዥሮች አሉ እዚህ ሀገር ከትምህርት ጋር የተገናኘ፣ ከሄልዝ ኬር ጋር የተገናኘ፣ ከታክሴሽን ጋር ከተለያዩ ጉዳዮች ጋር የተገናኙ ሜዥሮች አሉ። ሜዥር 35፣ ሜዥር ኤ፣ ሜዥር ዲ ምናምን የሚባሉ ማለት ነው። በዚህ በትምህርት ዙሪያ፣ በታክሴሽን ዙሪያ ሊሆን ይችላል፣ በሄልዝ ኬር ሊሆን ይችላል፣ በተለያዩ ዘርፎች ሜዥር አለ። ስለዚህ የፕሬዚደንሻል ኤሌክሽን ብቻ አይደለም አሁን እዚህ ፓርቲስፔት የምናደርገው፣ የእኛ ማህበረሰብ መገንዘብም ያለበት ይህንን ነው።
በአሜሪካ ምርጫ እያንዳንዱ ድምፅ ዋጋ አለው የሚሉት ዶክተር ታዲዮስ ያልተገመቱ ውጤቶች ሊስተናገዱ የሚችሉበት እድልም ይኖራል ይላሉ።
አሁን ጆርጂያ ለምሳሌ ያህል 2020 ብንወስደው ጆርጂያ ላይ ጆርጂያ እንግዲህ ብዙ ጊዜ የምናውቀው የሪፐብሊካን ስትሮንግ ሆልድ የነበረ ስቴት ነው። አሁን ግን ሽፍት እያደረገ ወደ ዴሞክራሲዎቹ ሽፍት እያደረገ እንደሆነ አይተናል። ይህ ደግሞ 2020 ላይ በደንብ አሳይቶናል። ስለዚህ ግዴታ እነኚህ የእኛ ማህበረሰብ አባላት የሚኖሩባቸው ስቴቶች የሪፐብሊካን ወይም ደግሞ የዲሞክራቶች ስቴት ናቸው በሚል የኔ ድምፅ ዋጋ አይኖረውም የሚል አመለካከት ጥሩ አይደለም። አሁን ከነበርኩ ከዚህ አንድ እንኳን ኬዝ የጆርጂያን ኬዝ ብንወስደው ሽፍት የማድረጉ ሳይታሰብ ያልተገመተ ሁኔታ ሊፈጠር ይችላል ማለት ነው። ለምሳሌ ካሊፎርኒያ ውስጥ ካሊፎርኒያ የዴሞክራት ስትሮንግሆልድ ምን እንደሚፈጠር አናውቅም። ቴክሳስን ውሰን፣ አብዛኛውን ጊዜ ሪፐብሊካኖች ናቸው የሚያሸንፉት እዛ። ግን አይተናል ደግሞ እዛም በራሱ አሁን ትልልቅ ሲቲዎች ሂውስተንን ብትወስድ እና አውስተንን ብትወስድ እንዲህ ሲቲዎች፣ ዳላስ ኤሪያ ብትወስድ በታሪክ የሪፐብሊካን የነበሩት ነገር ግን አሁን ወደ ዴሞክራት ሽፍት እያደረጉ ነው። ስለዚህ ያንንም ግምት ውስጥ ማስገባት መቻል አለበት የኛ ማህበረሰብ። ግዴታ ፕሬዚደንሻል ኤሌክሽኑ ብቻ አይደለም ትኩረት ማድረግ ያለብን። እንደዛም ቢሆን ግን ስቲል ያለንን የዴሞክራሲ መብት መጠቀም መቻል ያስፈልጋል። ይሄ መቼ ዝም ብሎ የመጣ ነገር አለ። በብዙ ትግል በብዙ መስዋዕትነት የመጣ ትልቅ የሆነ እድል ነው፣ ትልቅ የሆነ መብት ነው። ስለዚህ ነው ሌሎች ሀገሮች አፍሪካ ውስጥ ማናየውን ዴሞክራሲ ባህል ነው እዚህ ሀገር ያለው። ስለዚህ ያንን ደግሞ ባህል ማስጠበቅ፣ በዛ የዴሞክራሲ ስርዓት ውስጥ ደግሞ መሳተፍ መብትም ብቻም ሳይሆን ግዴታም ጭምር ነው። ስለዚህ የኛ ማህበረሰብ ወደኋላ ማለት የለበትም።
የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋል ይላሉ።
የእኛ ማህበረሰብ ተሳትፎ ብዙ ጊዜ አሁን የዚህ ቮተርስ ሬጅስትሬሽን ሊሆን ይችላል። ከሲቪክ ኢንጌጅመንት ደግሞ ከማህበረሰብ ተሳትፎ ጋር በተገናኘ በጣም ዝቅተኛ ነው የእኛ ማህበረሰብ። ብዙ ጊዜ በራሳችን አካባቢ ነው ነገሮችን የምናደርገው እና እንዲህ አይነት አገር አቀፍ የሆኑ ጉዳዮች ሲኖሩ ኢሌክሽን ሊሆን ይችላል፣ የተለያዩ ኢቨንቶች ሊሆኑ ይችላሉ። እዛ ላይ የመሳተፍ አቅማችን ብዙ ጊዜ በጣም አነስተኛ ነው። ይሄ ምርጫ አንድ የሆነ እድል ይዞልን ይመጣል ብዬ ተስፋ አደርጋለሁ፣ በመሳተፍ ማለት ነው። ይሄ ጥሩ እድል ነው። እኛ ማህበረሰብ ወጥቶ ምርጫው ላይ መሳተፍ መቻል አለበት። ከዛም በተያያዥ የሆኑ የተለያዩ ሲቪክ ኢንጌጅመንቶች ጋር መሳተፍ ያስፈልጋል። የተለያዩ ስትራቴጂዎችን መቅረጽ፣ የተለያዩ የኮሚኒቲ ኢቨንቶችን ማዘጋጀት፣ ራሳችን በመሪነት ወደፊት መምጣት፣ መራጭም ብቻም ሳይሆን ተመራጭም ድር ነው። ቅድም እንዳልኩ የስኩል ቦርድ ምርጫ አለ። ሜየር ሆኖ መወዳደር ይቻላል። እዚህ ሀገር የስቴት ሴኔተር ሆነ መወዳደር ትችላለህ። ግዴታ እዚህ ሀገር አልተወለድኩኝም ወይም ደግሞ ትውልደ ኢትዮጵያ ነኝ ስላልክ ለፕሬዚደንትነት እንኳ መወዳደር ህልሙ ፍላጎትም እንኳ ባይኖር በአካባቢያችን ባሉ ምርጫዎች መሳተፍ እንችላለን። በጣም እንደው በትንሽ እንኳ የስኩል ቦርድ አባል መሆን መሳተፍ እንችላለን ማለት ነው። ስለዚህ መራጭነት ብቻም ሳይሆን ተመራጭም እስከ መሆን ድረስ መሄድ መቻል አለበት። የኛ ኮሚቴ እያየነ የምናያቸው አንዳንድ ለውጦች አሉ ኦፍኮርስ በተለያዩ ስቴቶች፣ ግን አሁን ያ የበለጠ ደግሞ መስፋት መቻል አለበት። እኛ መሪ ያስፈልገናል። ኢትዮጵያን ኮሚኒቲ የሚወክል ብቻም ሳይሆን እንደ ሀገር አሜሪካንን፣ ትምህርት ቤቶቻችንን በሜርነት ደረጃ ሊሆን ይችላል፣ የስቴት የተለያዩ ኦፊሶችን ወክሎ ሊሆን ይችላል። የእኛ ማህበረሰብ እዛ ውስጥ በመራጭነት ብቻም ሳይሆን በተወዳዳሪነትም ጭምር ወደፊት መምጣት አለበት ማለት ነው። ስለዚህ ተሳትፎም ከዛ ጋር የተገናኘ መሆን አለበት ማለት ነው።
በመጪው ማክሰኞ በሚካሄደው የአሜሪካ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካንን፣ እንዲሁም ምክትል ፕሬዚዳንት ካማላ ሃሪስ ደግሞ ዲሞክራት ፓርቲዎችን ወክለው ለፕሬዚዳንትነት እየተወዳደሩ ይገኛል። አሜሪካውያንም 47ኛ ፕሬዚዳንታቸውን በድምጻቸው ይወስናሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በመጪው ማክሰኞ ጥቅምት 26 2017 ዓ.ም 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆኖ ለቀጣዩ 4 ዓመታት የሚያገለግለውን ፕሬዚዳንት ለመምረጥ አሜሪካውያን ድምፅ እየሰጡ ይገኛሉ። ይህን አስመልክቶ የአሜሪካ ድምፅ ያዘጋጃቸውን ልዩ ልዩ ዘገባዎች ነው እየተከታተላችሁት ያላችሁት።
ወደ ተከታዩና የዘንድሮው የአሜሪካ ምርጫ ከሌሎች ምርጫዎች የሚለይበትን ጉዳዮች ወደሚዳስሰው ዝግጅት ከማለፋችን በፊት ግን ትንሽ በሙዚቃ እረፍት አድርገን እንመለስ።
ጥሩ አብነት አጎናፍር ባይ ባይ እያለ የተጫወተውን ቆየት ያለ ዜማ ሰምተን እንመለሳለን። ከመስታወት ጋር መልካም ቆይታ።
Remile, hold on again,
አብነት ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። የዘንድሮው የ2024 ፕሬዝዳንታዊ ምርጫ ከስከዛሬዎቹ ምርጫዎች የሚለይባቸው ነገሮች ምንድናቸው? የአሜሪካ ድምጽ ያነጋገራቸው እንደ ኔቫዳ፣ ጆርጂያ እና ቨርጂኒያ ግዛቶች ነዋሪ የሆኑ ኢትዮጵያ አሜሪካውያን የዘንድሮው ምርጫ ካለፉት ምርጫዎች የተለየ መሆኑን ይናገራሉ። እንዲሁም የዘንድሮው ምርጫ ውጥረትና ስጋት የተሞላበት፣ የተካረረ ወገንተኝነት የታየበት፣ የምርጫ ሂደት አስተባባሪ በጎ ፈቃደኞች የበዙበት መሆኑን ትውልደ ኢትዮጵያውያን አሜሪካውያኑ ነግረውናል።
ከዚህ በፊት በነበሩ ምርጫዎች ልዩነቶች የሚታዩት በፖለቲካ ፓርቲዎች ሲሆን አሁን ግን በግለሰቦች ደረጃ ሰፍተው የእርስ በርስ ልዩነቶች ምክንያት መሆናቸውንም እነዚሁ መራጮች ገልጸውልናል። ደረጀ እንግዲህ ከቨርጂኒያ፣ አቶ አያሌው ከበደንና ወይዘሮ አያንቱ መገርሳን፣ ከቬጋስ ወይዘሮ ፈለገ ደምሴንና ከጆርጂያ ደግሞ ወይዘሮ ቤተልሔም ተመስገንን አነጋግረህ ወደ አሰናዳኸው ዘገባ እንለፍ።
ዩናይትድ ስቴትስ ውስጥ ከ32 ዓመታት በላይ መኖራቸውን የገለጹልን የቨርጂኒያ ነዋሪ የሆኑት አቶ አያለው ከበደ በርካታ ምርጫዎችን በመራጭነት መካፈላቸውንና መመልከታቸውን ይናገራሉ። በዚህኛውም ምርጫ ቢሆን የትኛውም የፖለቲካ ፓርቲ ቢሳተፍ የአሜሪካን ብሔራዊ ጥቅም አስመልክቶ የተለየ ልዩነት ሊኖር አይችልም ይላሉ።
በእውነቱ እንግዲህ አሜሪካ ነገር አሁን ከ32 ዓመት በላይ የሆነኝ የተለያዩ ምርጫዎችን ታዝቢያለሁ። ብዙ ጊዜ በሁለቱ ፓርቲዎች በዲሞክራቶች እና ሪፐብሊካን ፓርቲ መካከል ያለ ክርክር ብዙ ጊዜ የአሜሪካን ናሽናል ኢንተረስት መሰረት ያደረገ ነው፣ ብሔራዊ ጥቅምን መሰረት ያደረገ ነው እና በብሔራዊ ጥቅም ላይ ማንኛውም ፓርቲ ቢመረጥ የውጭ ፖሊሲውም ሆነ ሁለመናው ቢመሰረተው በአሜሪካ ብሔራዊ ጥቅም ላይ ስለሆነ ብዙ ልዩነት የሚኖር አይመስለኝም።
ይሁን እንጂ በዘንድሮ ምርጫ በበጎም ሆነ በስጋት የተመለከቷቸው የተለዩ ነገሮች መኖራቸውን አቶ አያሌው ይናገራሉ።
ነገር ግን በዘንድሮ ምርጫ ላይ አንደኛ የጥላቻ ፖለቲካ በጣም ከፍተኛ የጥላቻ ፖለቲካ፣ ዘረኝነት ለየ የመጤ የሚባለውን ኢሚግራቱን የማጥላላት ለማጥፋት የመሞከር ኢንቴንሽን አላማ ያለው ከሰብአዊነትም አንጻር ማህበራዊ ጥቅሞችን አንጻር ሲታይ ብዙ አልተመቸኝም። በሌላ በኩል ደግሞ የዲሞክራቲክ ፓርቲው ተወካይ አንድም ሴት በመሆኗ፣ ሁለተኛም ደግሞ ጃማይካዊና ኢንዲያዊ ከሆኑ ቤተሰቦች የተፈጠረች በመሆኗ እና እንደዚህ አይነት ፕሬዚደንትም ስላልነበረ በአሜሪካ ታሪክ ውስጥ ይህም ራሱ አትራክት አድርጎኛል።
የአሁኑ ምርጫ ለየት የሚያደርገው በቀደሙት ምርጫዎች ክፍፍሉ በፖለቲካ ፓርቲዎቹና በአጀንዳዎቹ መካከል የነበረ ሲሆን በዚህ ምርጫ ግን ልዩነት በሰዎችና በመራጮች መካከል ሆኗል የሚሉት ሌላይቱ የቨርጂኒያ ነዋሪ ወይዘሮ አያንቱ መገርሳ ናቸው።
የአሁኑ ምርጫ ትንሽ ተበድ ይላል በሁለቱም ሳይድ ቢኮዝ አታይም ምንም ኮመን ግራውንድ አታይም ከሁለቱም በኩል የምትፈልገውን ሁለት ፈልጋቸው ሁለት የተከፋፈለ ነገር አለ በሁለቱም ሳይድ። ትንሽ ደግሞ ግን የሚከብደው በእነሱ ኦፒኒየን የህዝቡ መከፋፈል ያሰጋሃል። ምንም ከባድ ነገር ሆኖ የሚታየው ደግሞ ምንድነው ማቹር የሆነ ነገር አታይም።
ይሄኛው ከዛሬዎቹ ምርጫ ምን የሚለየው ነገር ያለ ይመስልሻል?
የሚለየው ሰው ዲቫይድ ሆነ። ድሮ ፓርቲ ነበረ ፓርቲ ፈልገውን ነገር፣ አሁን ግን ሰው ወደ ሌላ ኤክስቴንት ወስዶታል። በቃ ኖት ኦንሊ ፓርቲ ላይ ብቻ አይደለም፣ ኢትስ ላይክ ዲቫይድድ የሆነ ይመስላል። አት ደ ሴም ታይም ደግሞ እንደውም የተያዘ ነው። አይ ዶንት ኖ የሚፈልገውንም ፐርፐዙ ምን እንደሆነ የጠፋ ይመስለኛል። በዚህ ፐርፐዝ አለ፣ ይህን የምመርጥበት ምክንያት ይህን ነው የሚከተለውን ፓርቲ ቢኮዝ ኦፍ ዛት አይ አግሪ ዊዝ ዲስ ፓርቲ ትላለ። አሁን ግን you don't even know which party is convenient for you. በቃ ምንድነው የምመርጠው ምንድነው የምፈልገው ከዚህ ፓርቲ ብለህ የምታየው ነገር የለም።
ወይዘሮ አያንቱ በሁለቱ እጩዎች ወይም ፓርቲዎች መካከል ያለው ልዩነት በግልጽ ስላልተብራራ አጀንዳቸውን ራሱ ለመለየት ከባድ ሆኗል ይላሉ።
ለኛ ምንድነው ጥሩ ሜሴጅ ይዞ መጥቶ የሚያስታርቅ አገራችንም ላይም ዓለም ላይም የሚያስታርቅ ነገር ይዞ የመጣው የትኛው እንደሆነ ለማስተዋል በጣም ይከብዳል። ባለው ሲቹዌሽን አሁን ዓለም ላይ ባለው ሁኔታ ማለት ግን ካየ በኢኮኖሚም በሌላ ነሰሰሪ ነገሮች ላይ በአዝ ኢንዲቪጁዋል ምን ብለ የትኛውን ፓርቲ እንደምታይ እንደምትመርጥ የትኛውን ፓርቲ ላይ ፎከስ እንደምታደርግ የሚከብድ ጊዜ ሆኗል።
ምርጫ በመጣ ቁጥር በመራጭነት የሚሳተፉ መሆኑን የተናገሩት የቬጋስ ነዋሪ ወይዘሮ ፈለገ ደምሴ የዘንድሮ ምርጫ ያው እንደ ወትሮ ሁሉ ስልጣን ለመያዝ የሚደረግ ሽኩቻ የሆነና ውሸት የበዛበት በመሆኑ ምንም አዲስና የተለየ ነገር እንዳላዩበት በመግለጽ ከሁለቱ መጥፎዎች አንዱን እንደመምረጥ መሆኑን ይናገራሉ።
ሁሉም ለፓወር ላይ ለመቀመጥ የምትፈልገውን ነገር እንዲደረግ ለምትፈልገውን ነገር በሞላ ጎደል ይነግሯል። ከገቡ በኋላ ግን ራሳቸውን ነው የሚያደርጉት። ስለዚህ ከሁለቱ ማን ይሻላል በጣም የተሻለ አልጣል።
በአሁኑ ፕሬዝደንታዊ ምርጫ ብርቱ ፉክክር ከሚደረግባቸው ክፍለ ግዛቶች መካከል አንዱ በሆነው እሳቸው በሚኖሩበት ኔቫዳ ትልቅ የምርጫ መቀስቀሻ ሆኖ የሚነገረው ኢኮኖሚውና የድንበር ጉዳይ መሆኑን የተናገሩት ወይዘሮ ፈለገ የሚነገሩት ነገሮች እውነት ናቸው ብለው ባያምኑም
ኢኮኖሚው የሚሻለው ይሄ ቢመረጠ ነው ይሄ እንደዚህ ነው ያሉ ይላሉ። ኢኮኖሚው ነው እሱና ቦርደር ነው።
ለእርስዎ አንገብጋቢው ጉዳይ የትኛው ነው?
እኔ ኤጁኬሽን ቦርደር ኢኮኖሚ ትምህርት ቤት ላይ ከህጻናቶች አምጥቶ ያን ነገር ሴት ነው ወንድ ነው መሆን የምትፈልጊው እያሉ ከልጅነታቸው ጥሩ ነገር ማስተማር ሳይንስ ስንት ነው ኢንቨንተር ፕሮዲስ ማድረግ ስንችል አይ ዶንት ቢሊቭ ኢን ዳት ፓርት እሱ ነው የመጀመሪያ ሹና that's the biggest thing for me.
ወይዘሮ አያንቱ በዚህ ምርጫ ሁለቱም ፓርቲዎች ስለ አጀንዳዎቻቸው ዝርዝር ነገሮች ሲናገሩ አለመታየቱን ወገንተኝነት እንዲበዛ አድርጎታል ይላሉ።
ስለ ኢኮኖሚ፣ ስለ ፎሪን አፌርስ፣ ስለ ኢሚግሬሽን ምንም ዲቴል ሆነ ወይ ስለ ሄልዝም ካየ በደም ዲቴል ሆኖ የተሰጠ ኢንፎርሜሽን ስለሌለ ባያስ ሆናለ። ያ ነው ያሁኑ የሚሰጠው። ያንን ነው ኖት ያደረኩ።
በዚህ ምርጫ የተሻለ ዝርዝር ማብራሪያ ሰጥተናል የሚሉትን የዲሞክራቶችን ማብራሪያ ሳይቀር እንደማይቀበሉ በመግለጽ አያንቱ ይከራከራሉ።
አሁን ለምሳሌ ዲሞክራቶች ላይ አሁን የምናያቸው በፎሪን አፌርና በኢኮኖሚ ላይ ብዙ አወሩ። እነሱ ያሉን ይሄ ነገር የተፈጠረው ስለዚህ የዲሞክራት ኢሹ ነው የሚሆነው። ሶ እሱ ላይ ምንም ማውራት አለባቸው። ያንን ግን አልተናገሩም። እሱ አንድ ዳውት የሚኖረኝ እሱ ላይ ነው። አሁን ራሱ ኢኮኖሚና እንደገና ፎሪን አፌር ላይ ያላቸው ምችን በደንብ አስረዱን። ለምን ሆነ ሆነ ምንድነው ያመጣው ነገር የሚባል ነገር የለም ወይ ምንድነው የምናደርገው ፊቸር አክሽናችን ምንድነው ብሎ ብዙ ዲስከስ አደረው።
ወይዘሮ ፈለገ በዚህኛው ምርጫ የአሜሪካን ህልም የማስቀረት ሰዎችን እኩል ያለማየትና የምርጫ ተሳትፏቸውን የመገደብ ነገር ጎልቶ የታየበት መሆኑን እንደተመለከቱ ይናገራሉ።
ሴትም ሆነ ወንድም ሆነ ሪፐብሊካን ዲሞክራት እያንዳንዱ ሰው አሜሪካ ላይ እንደሚሉት ማለት ነው አሜሪካን ድሪም አቅሙ ካለው ችሎታው ካለው እውቀቱ ካለው ተወዳድሮ ማንም ሰው ፕሬዚዳንት መሆን ይችላል እዚህ ሀገር እስከተወለደ ድረስ። ግን ያንን ራይት ሊወስዱት የፈለጉ ይመስለኛል በአሁኑ ሰዓት።
በዘንድሮ ምርጫ ከባድ ክፍፍል የታየበት ነው የሚሉት አያንቱ በምርጫ መድረኮቹ የወጡ የሚናገሩ ሰዎች የሚናገሯቸው ነገሮች ጥሩ ስሜት የማይፈጥር መሆኑ በብዛት የታየበት መሆኑንም አንስተዋል።
ምርጫው ራሊያቸው ላይ የወጡ የሚናገሩ ሰዎች የሚናገሩት አስተያየት አንጻር ትንሽ ፍርሃት አለ። ትንሽ እንደውም ትንሽም የሚሆነው ሎ ይከበራል በሚል በማሰብ ነው። ኑባዲ አባዘሎ የሚለውን ነገር በመከተል ነው እንጂ አሁን ከምናየው አንጻር ሰው ከመከፋፈሉ ያስፈራኛል። ያስጋኛል። እንግዲህ ምንም ማድረግ አትችልም። የሚቻለውን አንተ ከራስህ ነው መጀመሪያ ያለብህ። ራስን ከዛ ነገር መጠበቅ ነው ዋናው።
በአሁኑ ምርጫ ክፍፍል እየበዛ በመምጣቱ ከልጆቻችን ጋር እንኳን ለመነጋገር አስቸጋሪ ሆኗል ይላሉ ወይዘሮ አያንቱ።
ያው እኔ ልጆች አሉኝ። አንደኛዋ ልጅ ለምርጫ ደርሳለችና ከሷ ጋርም ዲስከስ እናደርግ። አሁን ልጆቹ በሚሰጡ አስተያየት ላይ ፎርስ ማድረግ አትፈልግም። የራሳቸውን ዲሲዥን እንዲወስዱ ታደርጋለህ። በፊት ቢሆን ይሄኛው በዚህ ምክንያት ነው ይሄን አድርጉት ነበር ወይ ለራስም ያን ነበርም ተወስደው። አሁን ግን ያን ለማለት እንኳን የሚከብድ ደረጃ ላይ ደርሰን ያሁን ምርጫ ላይ ማለት ነው።
ይሄን የመሰሉ ስጋቶችና ቅሬታዎች በመኖራቸውም ይሁን በሌላ ምክንያት በዘንድሮ ምርጫ በበጎ ፈቃደኝነት የተሰማሩ በርካታ ዜጎች መኖራቸውን በአትላንታ ጆርጂያ ነዋሪ የሆኑት ወይዘሮ ቤተልሔም ተመስገን ይናገራሉ።
ብዙ ሰዎች አንድ በጣም የሰማሁት ነገር ቮለንቲር በማድረግ ሁለቱም ካምፔኖች ቮለንቲር በማድረግ ለምሳሌ ስልክ በመደወል ሰው ወጥቶ እንዲመርጥ ወይ ደግሞ በየአካባቢው እየሄዱ ሰዎች እንዲመዘገቡ ለመመጥ እንዲመዘገቡ አንዳንድ ቦታዎች ደግሞ ለምሳሌ ቤተክርስቲያኖች እሁድ የቤተክርስቲያን ሰርቪስ ካላቸው በኋላ ከዛ በኋላ ወጥተው እንዲመርጡ። ይሄ እንኳን እንደዛ አይነት ከቤተክርስቲያን በኋላ የሚያደርጉት most of the time የዲሞክራት ፓርቲ ነው። በሱ በኩል ትልቁ ነገር እየሰማሁት ሰው በጣም ቮለንቲር በማድረግ ሰውን እየቀሰቀሰ እንዳለ አቃለሁኝ። በአሁኑ ጊዜ ትልቁ የምሰማው ነገር እሱ ነው።
በብዙ ሚሊዮኖች የሚቆጠሩ መራጮች የሚሳተፉበትና በጉጉት የሚጠበቀው ፕሬዝዳንታዊ ምርጫ ማክሰኞ ህዳር 26 በአውሮፓውያኑ ዘመን አቆጣጠር ጥቅምት 5 በመላው ዩናይትድ ስቴትስ ይካሄዳል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በተከታይ ደግሞ ከዩናይትድ ስቴትስ ውጪ የሚኖሩ አሜሪካውያን በአሜሪካ በሚካሄዱ ምርጫዎች እንዴት ይሳተፋሉ የሚለውን እንመለከታለን። ኢትዮጵያ በሚገኘው የአሜሪካ ኤምባሲ የሚሰሩ አሜሪካውያን ከሀገራቸው በብዙ ሺህ ኪሎ ሜትር ርቀት እየኖሩም ቢሆን በዩናይትድ ስቴትስ ለሚካሄደው ፕሬዝዳንታዊ ምርጫ እየተዘጋጁ ሲሆን ከሀገራቸው ውጪ መኖራቸው በድምጽ አሰጣጥ ሂደቱ ላይ ልዩ አመለካከቶችን ለማንጸባረቅ እንደሚያስችላቸው ያመለክታሉ። አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው በዚህ ዙሪያ ያደረሰንን ዘገባ እንደሚከተለው አጠናቅሬዋለሁ። ቀጥሎ ይቀርባል። ግን ሚስጥራዊ መረጃዎቿን ለመጠበቅ ስትል የመጀመሪያ ስሟን ብቻ እንድንጠቀም የጠየቀችው ኢቫ በዲፕሎማሲ ስራ ከመሰማራቷ በፊት የአካባቢ ጥበቃ ተሟጋች የህግ ባለሙያ ነበረች። ትውልዷ ከአሜሪካ ግዛቶች አንዱ በሆነው ሜሪላንድ ሲሆን አሁን አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ትሰራለች። በስራ ምክንያትም እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሀገሯ ምርጫ የምትሳተፈው በውጭ ሀገር ሆና ነው። ድምጽ መስጠት የሀገር ፍቅር ማሳያ ነው የምትለው ኢቫ በአሜሪካ ምርጫዎች ላይ መሳተፍ ስለ አሜሪካ የምርጫ ሂደት ለሌሎች ለማሳወቅና ለማስተማር እድል እንደሚሰጣትም ትገልጻለች።
I think America is in a sort of a unique position.
እኔ ደማስበው የተቀረው ዓለም በዩናይትድ ስቴትስ ለሚካሄዱ ሁሉም ምርጫዎች ከፍተኛ ትኩረት መስጠቱ አሜሪካን በልዩ ስፍራ ያስቀምጣታል። ስለዚህም ስለ ዝግጅቱና የምርጫ ሂደቱ ወቅታዊ መረጃዎችን ከማግኘት በተጨማሪም ብዙ ጊዜያችንን ስለ ምርጫው አካሄድና ስለ ፖለቲካ ሂደታችን ለሌሎች ለማስረዳት እናውላለን።
ሶመርቪል ኢቫንስ በቨርጂኒያ ግዛት የተመዘገበ መራጭ ነው። በአፍሪካ መኖሩ በተወሰነ መልኩ ከአሜሪካ ፖለቲካ እንደተገለለ ሆኖ እንዲሰማው ቢያደርገውም ሙሉ ለሙሉ ግን እንዳልተነጠለ ይናገራል። በተለያዩ ድረገጾች በሚያገኛቸው ዜናዎችና ከቤተሰቦቹ ጋር በሚያደርጋቸው የቪዲዮ ግንኙነቶች መረጃዎችን ያገኛል።
በውጭ ስትኖር ትንሽ ያለ ነው። ያለማቋረጥ የሚመጡ ማስታወቂያዎች፣ የስልክ ጥሪዎችና የመሳሰሉት አይደርሱንም።
ኢቫንስ የፖለቲካ መለካከቱን ከማካፈል ይቆጠብ እንጂ የምርጫ እጩዎች የሚያቀርቧቸው የፖሊሲ አማራጮች አስፈላጊ መሆናቸውን አበክሮ ይገልጻል። ያለፉትን 15 ዓመታት በውጭ የኖረችው ሌላዋ የኤምባሲው ሰራተኛ ማርጆን ካምራኒ በበኩሏ በቴኔሲ ግዛትና በዋሽንግተን ዲሲ ድምጽ መስጠቷን ትናገራለች። እጩዎች በሀገር ውስጥና በውጭ ጉዳይ ፖሊሲዎች ላይ ያላቸውን አቋም ለማወቅ ፍላጎት እንዳላትም ትገልጻለች።
ሁለቱ እጩዎች የሚያስቧቸውን ጉዳዮች መከታተል ወዳለው በተጨማሪም አሜሪካውያን ላይ ተጽዕኖ የሚያሳድሩ ኢኮኖሚ፣ ስደት፣ ህገ መንግስትና ህገ መንግስታዊ ከለላ የመሳሰሉ ጉዳዮችንም እከታተላለሁ።
በኦሪገን ግዛት ተወልዳ ላደገችውና አሁን በዩናይትድ ስቴትስ የልማት ተራድኦ ድርጅት ወይም USAID ለምትሰራው ክርስቲና ስሚዝ በውጭ ሀገር የኖሩ ድምጽ መስጠት የተለየ ልምድ ነው። ራሷን የዜና ሱሰኛ ብላ የምትጠራው ስሚዝ በዚህ ሰዓት አሜሪካ ብትኖር ኖሮ በምርጫው በበጎ ፈቃደኝነት ታገለግል እንደነበር ትናገራለች።
ያይናፍቀኛል። ከጓደኞቼ ጋር እየተገናኘ ስለተለያዩ ጉዳዮች እናወራ ነበር። አሁን እዛ ያለው ጉጉትና ወሬ ይናፍቀኛል።
ስሚዝ አክላ በበርካታ ሀገሮች ውስጥ መኖር ለድምጽ መስጠት መብቶች ትልቅ ዋጋ እንድትሰጥ እንደረዳት ትገልጻለች።
I've realized after living in more than 5 different countries.
በአምስት የተለያዩ ሀገራቶች ከኖርኩኝ በኋላ ሁሉም ከውጭ ሆኖ ድምጽ የመስጠት እድል እንደሌለው ተረድቻለሁ። ድምጽ መስጠት ለሁሉም ቀላል አይደለም። በተጨማሪም በተለይ እንደ ሴቶች ጉዳይ በመሳሰሉ ሰፊ የምርጫ ጉዳዮች ላይ መሳተፍ ልዩነት እንደሚያመጣ ተረድቻለሁ። ሴቶች ግማሹን የሰማይ ክፍል ይይዛሉ የሚል አባባል አለ። የሴቶች ጉዳይን ካልተወከለ በህፃናት እንክብካቤና በሴቶች ውሳኔ ሰጭነት ጉዳዮች ላይም የበለጠ ፈታኝ ጊዜ ይኖረናል።
የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ እየተቃረበ ባለበት ወቅት በኢትዮጵያ የሚኖሩት እነዚህ አሜሪካውያን ምንም እንኳን ከሀገራቸው ርቀው ቢኖሩም በቅርበት መከታተላቸውን ቀጥለዋል። ድምጻቸው ልክ እንደነሱ ከሀገራቸው ውጪ የሚኖሩ አሜሪካውያን ጋር ተደምሮ መጪው የአሜሪካ ፕሬዝዳንት ማን እንደሚሆን በመወሰኑ ሂደት ወሳኝ ሚና ሊጫወት ይችላል። በእስክንድር ፍሬው ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የፊታችን ማክሰኞ የሚካሄደውን የዩናይትድ ስቴትስ ምርጫ አስመልክቶ የሁድ ምሽት መስታወት መሰናዷችን ያሰናዳው ዝግጅት ይህን ይመስል ነበር።
ፕሮግራማችንን ከማጠናቀቃችን በፊት ግን ስንብታችን በደረቁ እንዳይሆን ኢዮብ መኮንን ደብዝዘሽ እያለ የተጫወተውን ዜማ ለአድማጮቻችን ጋብዛቸው።
Sadly, I am left.
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ።